የህዝብና የሀገርን ጸጥታና ደህንነት ለማስጠበቅ የሀገር መከላከያ ሰራዊት፣ የፌደራልና ክልል ፖሊሶች በተጨማሪ በየክልሉ የሚገኙ የልዩ ኃይልና ሚሊሻ ተቋማት ይጠቀሳሉ። የልዩ ኃይልና ሚሊሻ ተቋማት መሰረታና እንቅስቃሴ ህገ መንግስታዊ መሰረት እንዲሁም የእንቅስቃሴያቸው ሁኔታ እየተነሳ በተለያዩ ጊዜያት የሙግት መነሾ ሲሆኑ ባሽተዋል። እነዚህ ሙግቶች አሁን ኢትዮጵያ ውስጥ ግጭቶች መበራከታቸውን ተከትሎ እንደ አዲስ ተቀስቅሰዋል። ዛሬ በኢትዮጵያ ወቅታዊና መጻኢ የሰላም ሁኔታ ውስጥ የነዚህ ተቋማት ሚና ምን መምሰል እንዳለበት ለመነጋገር አዎንታዊም ሆነ አሉታዊ አስተዋጽኦአቸውን ለመዘከር ሶስት ተወያዮችን ይዘን ቀርበናል። ተወያዮችን እንተዋውቅ። አቶ ፍሬህይወት ሳሙኤል የቀድሞ የደቡብ ብሔሮች ብሔረሰቦችና ህዝቦች ጠቅላይ ፍርድ ቤት ዳኛ ሆኖ ሰርተዋል። በምርጫ 97 ማግስት የተከሰቱ ግጭቶችን እንዲያጣራ የተቋቋመ ኮሚሽን ሊቀመንበርም ሆነው አገልግለዋል። በአሁኑ ሰዓት በዚህ በዩናይትድ ስቴትስ ውስጥ ነዋሪ ናቸው። ሁለተኛው ተወያይ ብርጋዴር ጀነራል ካሳይ ጨመዳ ናቸው። ብርጋዴር ጀነራል ካሳይ በቀድሞ የኢትዮጵያ ጦር ውስጥ በከፍተኛ አመራርነት ያገለገሉ፣ በጦር ትምህርት ቤትና ጦር ሜዳ ውሏቸው ያካበቷቸው ልምዶች አሁን ድረስ ለኢትዮጵያን በተለያዩ መድረኮች በመጽሐፍም ጭምር እያካፈሉ የሚገኙ ናቸው። ከአዲስ አበባ አብረውን ያመሻሉ። አቶ ስዩም አሰፋ ሶስተኛው ተወያያችን ናቸው። ኢትዮጵያ ውስጥ የሚካሄዱ ፖለቲካዊና ማህበራዊ ክንውኖችን በንቃት የሚከታተሉ፣ የጎሳ ፖለቲካ በህግ ይታገድና የልዩ ኃይልና ሚሊሻ እንቅስቃሴ ላይ ገደብ እንዲኖር በሚጠይቁ ዘመቻዎች አስተባባሪነትም ይታወቃሉ። ነዋሪነታቸው በዚህ በዩናይትድ ስቴትስ ውስጥ ነው። ሁላችሁንም በአድማጮቼ ስም ለዚህ ውይይት ፈቅዳችሁ ስለተገኛችሁ በጣም አመሰግናለሁ።
እኛም እናመሰግናለን።
በአሁኗ ኢትዮጵያ ውስጥ የክልል ልዩ ኃይሎችና ሚሊሻዎች ወቅታዊ ሚና ምን መልክ እንዳለው የራሳቸውን ግንዛቤ በመጀመሪያ ሲያጋሩን፣ እነዚህ ተቋማት እየተጫወቷቸው ያሏቸውን በጎም ሆኑ በጎ ያልሆኑ ሚናዎችን ማነሳሳት ይቻላል? ከአቶ ፍሬህይወት ልጀምር እስቲ።
እነዚህ በየክልሉ የተቋቋሙ ልዩ ኃይል ተብሎ ተቋቋሙት በመከላከያ ደረጃ የተደራጁ ናቸው። እያንዳንዱ ክልል በፌደራል መንግስት ህገ መንግስት መሰረት ሳይሆን በራሱ በውስጥ ባሉ ህጎቹ መሰረት ያቋቋማቸው ናቸው። እኔ ከአስተዋጽኦአቸው ይልቅ በጣም ያሰጋኝ አሁን ባለንበት ሁኔታ ማለት ነው፣ በተጨባጭ ሁኔታ ትልቅ ስጋት ነው የማየው። ማለት እኔ አጠቃላይ በጣም አወንታዊ የሆነ ጎን ያለው መሆኑ እንደተጠበቀው ሆኖ ግን እኔ አሉታዊ ጎኑን ነው በጣም በስጋት የማየው።
አመሰግናለሁ። ብርጋዴር ጀነራል ወደ እርሶ ልምጣ። በእርሶ ምልከታ የእነዚህ ተቋማት ወቅታዊ ሚና ምን አይነት መልክ አለው ብለው ያስባሉ?
የመጀመሪያው ተናጋሪን ሀሳብ ሙሉ በሙሉ እጋራለሁ። አንደኛ ይህ ተቋም ህገ መንግስቱ ውስጥም የሌለ ነው። እንደ ከነባራዊ ሁኔታ የምነሳ መጀመሪያ፣ ለምሳሌ በንጉሰ ነገስቱ አገዛዝ ዘመን መደበኛ ሰራዊት ከሁሉም ብሔረሰብ የተወጣጣ፣ ለመደበኛ ፖሊስ ሰራዊት ደግሞ ከሁሉም ብሔረሰብ የተቀጠረ ወይም የተመለመለ፣ ፈጥኖ ደራሽ ሰራዊት የሚባል ደግሞ እንደ ዛሬ ፌዴራል ፖሊስ ሙሉ ፓራ ሚሊተሪ ስልጠና የወሰደና በቂ የመነቃነቂያ ትጥቅ ያለው ነው። ይህም ከህብረተሰቡ የተመለመለ ነው። ወገን ሳይ እሱ ወገንተኛ የሚሆነው ለህጉ ነው እንጂ ለዛ ለብሔሩ አይደለም። በደርግ ጊዜ ፈጥኖ ደራሽ የሚባለውን ከጦርነት አኳያ ካለበት ችግር አፍሶ ወደ መደበኛ ሰራዊት ነው የተላቀለው። አሁን ባለው ተጨባጭ ሁኔታ ምን እያየው ነው የተመለመለው? ለምሳሌ ከኦሮሚያ ከሆነ ኦሮሚያ ልጆች ብቻ ናቸው የሚመለመሉ እና አንድ ነገር በዛ አካባቢ ከተከሰተ፣ ለምሳሌ በዛች አንድ መንደር ውስጥ ሁሉም ብሔረሰብ የተወጣጣ ሰው በኑሮ ምክንያት ቀድሞ ወጥቶ የሚኖራለ በአንዱ በሰገር አንድ ነገር እንትን ከተባለ የሚያበላው ለራሱ ነው እንጂ ለህጉ አድልቶ ፍርድና እንትን ፍትን የሚሰጥ አይደለም። አስጊ ነው። ከሀገሪቱ አቅም በላይ ከበጀቷን መያዝ ከሚገባት ሰራዊት በላይ ነው የተያዘ። በኋላ ዘንድሮ ላይ ይመጣል።
ወደ አቶ ስዩም ልምጣ። ደግሞ በዚሁ ሀሳብ ላይ የሚጨምሩትን የእርስዎን ምልከታ ደግሞ እንዲያጋሩን ይሁን እስቲ።
አመሰግናለሁ። ከህግ አኳያ ዳኛ ፍሬህይወት የተናገሩት እንዳለ ሆኖ ከልምድና ከእውቀት አኳያ ደግሞ ብርጋዴር ጀኔራል ካሳዬ ጨመዳ የተናገሩትን ሙሉ መሙሉ እቀበለዋለሁ። እኛም ይህንን ዘመቻ በህግ ይታገዱ ወይም ወደ ፌደራል መከላከያ ሰራዊት ስር ይጠቃለሉ ብለን ስንጀምር በሀገሪቱ ውስጥ ያሉ ችግሮችን በማስተዋል ነው። በእነዚህ ልዩ ኃይሎች ምክንያት ከሶማሌ ክልል ወደ 1 ሚሊዮን የሚጠጉ የኦሮሞ ተወላጆች ተፈናቅለዋል። ከሌሎች ክልሎችም እያን እንደዚሁ አይነት ሁኔታዎች አሉ። እነዚህ ነገሮች ባሉበት ሁኔታ ሀገር እንደ ሀገር የመቀጠሏ ሁኔታ አሳሳቢ ነው። እርስ በርሱ ክልል ከክልል ጋር ስልክ ተሻ እየተለካካ ለሀገር መፍረስ ምክንያት የሚሆን ሰራዊት እየተገነባ ነው እና ይሄ ከወዲሁ ቁጥጥር ካልተደረገለት አስቸጋሪ ሁኔታ ይፈጠራል የሚል እሳቤ ይዘን የተነሳ ነው። በአጠቃላይ ይህ መደበኛ ያልሆነ ሰራዊት በህገ መንግስትም ድጋፍ የሌለው በብሔር የተደራጀ ሰራዊት ለሀገር መጥፋት ወደፊት ለሀገር እድገት ጎዳና ልትሄድበት የምትችለውንም ነገር ያደናቅፋል ብለን በማሰብ ነው።
ቀደም ብላችሁ ሶስታችሁም እንግዲህ ተቃቅታችሁታል የነዚህ ተቋማትን ህገ መንግስታዊነት አጠያያቂነት። እነዚህ ተቋማት ህገ መንግስታዊ መሰረት በእርግጥ የላቸውም የሚለው ጉዳይ አከራካሪ ከሆነ ሰንብቷል። አቶ ፍሬህይወት በህጉ ዘርፍ ልምድ ስላሉት ይህንን ሊያብራሩልን ይችላሉ? በእርግጥ እነዚህ ተቋማት ሲቋቋሙም ሆነ ከዚያ በኋላ እንቅስቃሴ ሲያደርጉ የሚጣቀስባቸው ህግ የለም ወይ? በተወሰነ ደረጃ የተወሰኑ መከራከሪያዎች ሲቀርቡ ክልሎች የራሳቸውን የፖሊስ ኃይል ማዋቀር ስልጣን ተሰጧቸዋል። አንዳንዶቹም እነዚህ ልዩ ኃይሎችም ልዩ ፖሊስ ተብለው የተቋቋሙ ስለሆኑ ከፖሊሱ ክፍል ውስጥ የሚመደቡ ተደርጎ መታየት አለባቸው ብለው የሚሟገቱ አሉ።
እሺ፣ አመሰግናለሁ ሀብታሙ። ይሄ ነገር ህገ መንግስታዊ አይደለም። መጀመሪያ ነገር የፌደራል ህገ መንግስት አንቀጽ 51 ስድስት ንዑስ አንቀጽ 6 ላይ የሀገርና የህዝብ መከላከያና ደህንነትን እንዲሁም የፌደራል መንግስት የፖሊስ ኃይል የማደራጀት ስልጣን እና የመምራት ስልጣን ለፌደራል መንግስት ነው የተሰጠው። ያ ማለት ፖሊስን በክልልም በፌደራልም ማቋቋም የሚቻል ሆኖ መከላከያንና ደህንነትን ፌደራል መንግስት ብቻ ነው የሚያቋቁመው፣ አንቀጽ 51 ንዑስ አንቀጽ 6። ስለዚህ የሀገር መከላከያና ደህንነትን ለፌደራል ብቻ ነው የሚሰጠው። ስለዚህ ከዛ ደግሞ በዛው በፌደራል ህገ መንግስት አንቀጽ 52 ላይ የክልል ስልጣንና ተግባርን በሚደነግገው ስር አንቀጽ 52 ንዑስ አንቀጽ 2 ላይ ለክልል ስልጣን ሲሰጥ የክልሉን የፖሊስ ኃይል ያደራጃል፣ ይመራል፣ የክልሉን ሰላምና ጸጥታ ያስጠብቃል ነው የሚለው። ስለዚህ ለክልል የተሰጠው የፖሊስ ኃይል የማደራጀት የመምራት ስልጣን ነው የሚሰጠው ህገ መንግስቱ። ይሄ ማለት ፖሊስ ስንል ዓለም አቀፍ የሆነ ስታንዳርድ አለው የሚሰለጥንበት። በቅርጽም በይዘትም የፖሊስ በየትኛውም ሀገር ዓለም አቀፍ ስታንዳርዱ በቅርጽም በይዘትም ከመከላከያ ይለያል። ስለዚህ ስሙን ፖሊስ ብለን በመከላከያ ይዘት ልናደርገው አንችልም። ይዘትና ቅርጽ ስንል ምን ማለት ነው? የሚሰለጥኑበት አሰለጣጠን፣ የሚታጠቁት መሳሪያ፣ የሚታዘዙበት እዝ፣ የሚሰሩት የስራ መዘርዝር፣ የእያንዳንዱ ዝርዝር አካሄዶች በሙሉ የይዘት ጉዳይ ነው የሚሆነው። በቅርጽ ደረጃ ስንል ደግሞ ስሙን ማን ይበል፣ እንዴት እንበለው፣ እንዴት እናቋቁም የሚለው የህግና ጥቅል የሆነ ነገር ነው። የክልሎች ማቋቋም የሚችሉት ማንኛውንም የዓለም አቀፍ ስታንዳርድ በተከተለ መልኩ ፖሊሲን ነው ማቋቋም የሚችሉት። ስሙን አሁንም ቢሆን ፖሊስ ብሉ ማይገላገሉ፣ ምክንያቱም እነዚህ ሰዎች የሰለጠኑት በፖሊስ የሙያ ዘርፍ አይደለም። አደረጃጀታቸውም የፖሊስ አይደለም። መሳሪያቸውም የፖሊስ አይደለም። ስነ ልቦናቸውም የፖሊስ አይደለም። ተልኳቸውም የፖሊስ አይደለም። ስለዚህ ክልሎች በህገ መንግስቱ መሰረት ፖሊስንና ፖሊስን ብቻ ነው ማደራጀት የሚችሉት። ይህንን ነው የምለው። በህገ መንግስቱ አንቀጽ 55 ንዑስ አንቀጽ 7 ላይ የፌደራል መንግስት የሀገርን የህዝብ መከላከያ የማደራጀት አደረጃጀቱን ይወስናል ይላል። እንዴት እንደሚደራጁ ራሱ መወሰን ያለበት የፌደራል መንግስት ነው። ይህ ሲባል በአገሪቱ ውስጥ በየትኛውም ደረጃ የሚደራጅ የመከላከያ ይዘት ያለው አካል አደረጃጀቱ ምን መሆን እንዳለበት መወሰን ያለበት ራሱ ፌደራል መንግስት። አሁን የፌደራል መንግስትን ሰራዊት መከላከያን ሰራዊት ስሙን ቀይረን ፖሊስ ብንል ይዘቱ እንዳለ ሆኖ ፖሊስ ብለን መቀየር እንደማንችለው ሁሉ የክልሉንም ፖሊስ ሌላ ስም ቀይረ ነው ወይም መከላከያን ሌላ ስም ቀይረ ነው ማድረግ አንችልም። እዛው ህገ መንግስት ላይ የሀገሪቱ የመከላከያ ሰራዊት ከየትኛውም የፖለቲካ ወገንተኝነት ነጻ እንዲሆን ህገ መንግስቱ ይደነግጋል። አንቀጽ 87 ንዑስ አንቀጽ 5 እነዚህ በክልል ተራጁ በመከላከያ ደረጃ የተደራጁ ይሄ መከላከያ የክልል መከላከያ ሰራዊት በስሙ ሊጣው ከተባለ ወገንተኞች ናቸው። ከስማቸውም ጀምሮ ከአደረጃጀታቸውም ጀምሮ ከሚታዘዙበት ጀምሮ በጀት ከሚያገኙበት ጀምሮ ወገንተኞች ናቸው። ስለዚህ እንደው በመከላከያ ደረጃ እንኳን ብለን የህግ ክፍተት እንኳን ቢንፈልግ የህግ ክፍተት የለውም እንጂ የህግ ክፍተት እንኳን ቢንፈልግለት አሁን ሄደው እንደገና አንቀጽ 87 ንዑስ አንቀጽ 5 ስር የፖለቲካ ወገንተኛ መሆን አይችሉም በሚለውም ይያዛል። ምክንያቱም በቅርጻቸው በይዘታቸው በአደረጃጀታቸው በበጀታቸው በሚያገኝ በትዛዝ እነዚህ ወገንተኞች ናቸው። ስለዚህ ከዛ መስፈርት ማይወጡም። ሁለተኛ የጠየቀው ጥያቄ አለ። በክልል ህገ መንግስትና በክልል አዋጅ ተቋቁሞስ ከሆነ ብለሃል፣ እንደዛ አይነት አስተሳሰብ አንስተሃል። በግልጽ ለመናገር የፌደራል መንግስትን የሀገሪቱን ህገ መንግስት የሚቃረን ህግም ሆነ ህገ መንግስት በክልል ያለ የፌደራል መንግስቱን የሚቃወም ከሆነ ሲጀምር ስራ ላይ ሊውላጅ። ስለዚህ ህጉ በዛ ህግ መሰረት እንደመከላከያ ተደራጅተናል ብሉ ከሆነ የፌደራልን መንግስት ተጣርኖ ወይ ተቃርኖ የተቋቋመ ወይ የወጣ ህግ ሊሆን ከሚችል እጪ ለነዚህ አካላት በመከላከያ ደረጃ እንዲደራጁ ወይ ህገ መንግስታዊ መብት አይሰጥም። አገሪቱን የሚገዛው የበላ ህግ ህገ መንግስቱ ነው፣ አይፈቅድላቸውም።
ወደ ብርጋዴር ጀነራል ካሳይ ልመለስና እርስዎ በቀደመው መንግስት ውስጥ በከፍተኛ የጦር ኃላፊነት ውስጥ የቆዩ ሰው ነዎት። ከጦር ሳይንስ አንጻር የነዚህ ተቋማት አደረጃጀት አደገኛ ነው ብለው የሚያስቡ ይመስለኛል። ለዚህ የሚያቀርቡት ምክንያት ምንድነው?
በመጀመሪያ መደበኛ ሰራዊት እንደምታውቀው የሀገሪቷን ዳር ድንበር መጠበቅ ነው። ፌደራል ፖሊስ ደግሞ ከመደበኛ ፖሊስ አቅም በላይ ለሆነ ነገር በፌደራል መንግስት አዞ እርምጃ የሚወስድ ነው። መከላከያ ከሚገባ እሱ ይግባ ተብሎ ነው። ከዚህ ውጪ በጃንሆይ ጊዜ ሆነ በደርግ ጊዜ አደረጃጀት ሌላ የተለየ የለም። ያ ሁሉን የክልል ሰራዊትን ግዳጅ ስትመለከተው ክልሉን ለመጠበቅ ነው ይላል። ማን ከማን ነው የሚጠበቀው? እኛም እዚህ ላይ ነው በደንብ አድርገን አጤነ መመልከት ያለበት። ይህ ወያኔ ኢትዮጵያን ለመበግበግና ጊዜው ሲያመችለት እኛም በማባላትና በማዳከል ጥብቅ አላማውን ያው መገንጠልን ለማሳካት ብሎ የሸረበው ገዳ ነው። እኔ በተጨባጭ ማስረጃ ላስረዳ እችላለሁ። ልክ የዚህ ለውጥ ንፋስ እንትን እንዳለ የሶማሌው ክልል ፕሬዚዳንት አብዲኖ ምናምን የሚሉት ሰውዬ ግባ ተረጂ ብሎ ለመገንጠል እንትን ብሎ ነበረ። እግዚአብሔር ኢትዮጵያ አምላክ ረዳን እና ይሄ መንግስት ተረባርቦ እንትን አለ እንጂ ትንሽ በዛ እንትን ቢል ኖሮ እነሱ በገንዘባቸውም ባላቸውም እንትን ሌሎችም ክልሎች ያለ ጉጂና ጌዲዮ ሲባላ አይተናል። በዚህ በለውጡ ሂደት ውስጥ አማራና ቤንሻንጉል ጉሙዝ ሲባላ አይተናል። እነሱም ከላይ ሆኖ ግርግሩ ከተመቸ አገሪቷን ያተራምሱ ነበረ። ያ ሳይሆን ቀረ። የህዝብ አመፁ ገፋና የዛሬ ሎች በማምጣቱ ወደ ስልጣን እንመለሳለን ብሎ በአንዳንድ ቅሬታቸውና ባላቸው ገንዘብ የተለያዩ ክልሎች ውስጥ ይሄ ልዩ ኃይል ባለበት አካባቢ በሙሉ አንዳንድ እንቅስቃሴ አድርገዋል። ልጅም በቁጥጥር ስር ዋለ። አሁን ያለው መንግስት እሱ የፈጠረው ነገር አይደለም፣ ወረሰው ውርስ ነው። ይሄ ነገር ይሄ ውርስ ደግሞ ህጋዊ ነገር አይደለም። ጉዳቱ በመጠኑም ቢሆን ታይቷል። ይሄ ነገር ህገ መንግስታዊም አይደለም፣ በተግባርም አይተናል። ጎጂ ነው። ግን እነዚህ ሰዎች በስራም ይሁን ተቀጥረው ስራ ይዞ ነው። ስለዚህ መደረግ ያለበት ነገር እድሜያቸው የገፋውን በጡረታ ወጣት የሆኑትን መልምሎ ጥሩ የትምህርት እውቀት ደረጃ ያላቸው ወደ ፌዴራል ፖሊስ ገብቶ ኢንቴንሲቭ የሆነ ስልጠና ሁሉንም ወታደራዊ ትምህርት ከወሰዱ በኋላ በመላ ኢትዮጵያ ውስጥ እንዲጠቀሙ ማድረግ ነው። ሁለተኛ ነገር የሀገሪቷ በጀት ይችለዋል እንዴ ነው። ትግራይ ነው የሚወሰደው በትንሹ። ዛሬ ምን ያህል እንደጨመረ አላውቅም። በፊት 700,000 ሚሊሻ ነበረው። 700,000 የኢትዮጵያ ሰራዊት እኮ መደበኛ 350,000 አይደልትም። አማራውን ውሰደው፣ ኦሮሚያን ውሰደው፣ ሌሎችንም ውሰደው። እኛ ሀገር እንገንባ እንዴ? ይህንን ሀይል ለልማት እናውለው ወይስ ለጥፋትና ለከንቱ እንትን ይለው? ከዚህ አዙሪት እነሱ እንትን ካሎች ውስጥ ይሄ መንግስት በንቃት አይቶ አሁን እኔ በሰጠሁት ሀሳብ መሰረት ይህንን ነገር በጊዜ ያስተካክለው። ምልክት አይተናል። ነገ ደግሞ አንድ ነገር ከመጣ የበለጠ ጉዳት ነው የሚያመጣው።
አመሰግናለሁ ብርጋዴር ጄኔራል። እንግዲህ የክልል ልዩ ኃይሎች በህግ መታገድ አለባቸው ወይንም ደግሞ በፌዴራል ትእዛዝ ስር መውደቅ አለባቸው የሚሉ ሀሳቦችም ሲንሸራሸሩ ዘምተናል። በርግጥ እነዚህ ተቋማት የሚጠቀስባቸው እንከኖቻቸው ማስተካከያዎችን በመስጠት ለሀገርም ሆነ ለህዝብ የበለጠ የሚበጁበት ነገር መፍጠር አይቻልም ወይ የሚሉ ጥያቄዎችም አብረው ይነሳሉ። በእነዚህ ላይ ያላችሁን ምልከታ እንድታጋሩኝ ይሁን። አሁን ካቶ ስዩም ልጀምር። እርሶ በህግ መታገድ አለባቸው በፌደራል ስርም ወደቅ አለባቸው የሚሉ ሐሳቦችን ከሚያንሸራሽሩት መካከል ይመስሉኛል።
አዎ አመሰግናለሁ። እነዚህ ኃይሎች በህግ መታገድ አለባቸው በፌደራል ትዕዛዝ ስር መጠቃለል አለባቸው ብለን ለዘመቻ ስንነሳ ያየናቸው ነገሮች ነው። እነዚህ ኃይሎች የአደረጃጀታቸው ይወክለኛል ከሚሉት ይወክለኛል ከሚሉት ክልል ወይም ብሔር ውስጥ ነው። እነዚህ ኃይሎች በዚህ ሁኔታ ከቀጠሉ እነሱ ከወጡለት ወጥተንለታል ከሚሉት ከቆሙለት ብሔር ውጪ ያሉ ሌሎች ከዚያ ብሔር ጋር ተቀላቅለው የሚኖሩ የኢትዮጵያ ብሔር ብሔረሰብ አባላትን አይወክሉም ማለት ነው። እነሱ እዚያ ክልል ውስጥ ማጆሪቲ የሆነውን ነው። የሌሎቹ መፈናቀል ይቀጥላል ማለት ነው። ኢመደበኛ የሆኑ በክልል ውስጥ የሚንቀሳቀሱ ኢመደበኛ የሆኑ ኃይሎች የሚያደርጉትን መደራጀት ለእነሱ ግብአት ይሆናሉ ብለን እንሰጋለን። ከነዚህ አኳያም የነዚህ ኃይሎች ወደ ፌደራል ስር መጠቃለልን አጥብቀን እናሳስባለን። መንግስት በዚህ ላይ እንዲሰራበት ለነዚህ ኃይሎች የሚበጀተው በርካታ በጀት በቢሊየን ብር የሚቆጠር የሀገር ምጣኔ ሀብት ነው። ብዙ ስራ አጥ ያላት ሀገር እነዚህ ኃይሎች በተመደቡበት ተብሎ እነሱን ለማስታጠቅ እነሱን የተለያየ ነገር ለነሱ ግብአት ለማስፈጸም ለማድረግ የሚደረገው ወጪ የሀገር ሀብት ነው የሚወጣው። እንዲሁም ደግሞ በክልሎች መካከል አላስፈላጊ ግጭቶችና ደመፋሰሶች እንዲፈጠሩ ይጋብዛሉ። እኔ እስከዚህ ድረስ ታጥቂያለሁ እኔ እናደርጋለሁ በማለት እርስ በርሳቸው ተከሻ እየተለካኩ ክልሎች እንደ አንድ ሉዓላዊ ሀገር እርስ በርሳቸው የሚዋጉበት ሁኔታ ይፈጠራል ማለት ነው። በክልሎች ካሁን በፊት ያየናቸው የተለያየ ግጭቶች ተፈጥረዋል። መንገድ ሲዘጉ ወጣቶች እነዚህ ኃይሎች አብረው ቆመው እየተመለከቱ ያየንበት አለ። ሰዎች ሲገደሉ ቆመው የተመለከቱበት ሁኔታ ነው ያለው ሲጨፈጨፉ። እነዚህን ነገሮች ለማስቆም እነዚህ ኃይሎች በፌደራል ስር መጠቃለል አለባቸው። ወጥ እንዲሆን የጦር መሳሪያዎች እንደዚሁ አላስፈላጊ ሰዎች እጅ እንዲገቡ ማድረግ ይቻላል። ግርቢያ ዝርፊያዎች እንደዚሁ ይበረከታሉ በሀገሪቱ ውስጥ። እንዲሁም መጪው ምርጫ ነው። ምርጫን ለማስፈጸም ተቃዋሚ ፓርቲዎች የተለየ ከዚያ ክልል ውስጥ ከሚንቀሳቀሱት እነሱን ይወክሉናል ከሚሉት አካል ውጪ ሀሳብ ይዘው የሚመጡ የሀሳብ ፖለቲካ እንዳይካሄድ ይከላከላሉ። እነዚያ ተቃዋሚ ኃይሎች ላይ ወይም ተፎካካሪ ኃይሎች ላይ ችግር እንዲፈጠር ያደርጋሉ፣ ያስራሉ። እነሱ ችግሩን በመፍጠር እንትን ይላሉ። ከዚህ ሁሉ በተለይ ደግሞ ችግር በተፈጠረባቸው ክልሎች የመከላከያ ሰራዊታችን ገብቶ ማረጋጋት እንዳይችል በዚያ አካባቢ የሚኖረው ኃይል የሚኖረው ህዝብ የመከላከያ ሰራዊትን እንደ ወራሪ እንዲያየው ያደርጋል። እነዚህና የመሳሰሉት ምክንያቶች እነዚህ ኃይሎች የልዩ ኃይልና ሚሊሻ ኃይል በፌደራል ስር እንዲጠቃለሉ እነሱ በፌደራል ስር ሲጠቃለሉ ፌደራል መንግስት የራሱን ሉዓላዊ ሀገርን የማስከበር ስራውን አጠንክሮ እንዲሰራ ያደርጉታል። እነዚህ ኃይሎች በተናጠል ባሉበት ጊዜ ግን የሀገሪቱ ሉዓላዊነት ራሱ አደጋ ላይ ይወድቃል። ምክንያቱም ወራሪ መጣ ቢባል የትኛው ክልል ከየትኛውም ክልል ጋር እርስ በርሱ ትከሻ እየተለካካ ባለበት ሁኔታ ሀገሩን ለመከላከል የሚዘምት ኃይል የለውም። በቁጥርም ደረጃ ስናስበው ከአንዱ ክልል ያለው ሀገሪቷ ካላት አጠቃላይ የመከላከያ ሰራዊት ብዛት በላይ የሆነ ነው ያለው። እነዚህ ነገሮች በወቅታዊ ሶሉሽን ሊያገኙ ይገባል ብለን በማሰባችን ነው። ምክንያቶቻችን እነዚህና ሌሎች በጣም ብዙ ያልተጠቀሱ ምክንያቶች ሊኖሩ ይችላሉ እነዚህ ኃይሎች በፌደራል ስር ይጠቃለሉ ብለን ስንነሳ።
ምርጫ 2012 እየተቃረበ ነው። በተለይ ከክልል ልዩ ኃይሎች ጋር በተያያዘ የሚታዩ ተስፋዎችና ስጋቶችስ ምን ይመስላሉ ብለን እነሱን ለማነሳሳት እንሞክር። አቶ ፍሬህይወት ወደ እርሶ ልምጣ። ምርጫ 97 ማግስት የነበሩ የግጭት መንፈሶችን ያውቃሉ፣ አጣሪ ኮሚቴ ውስጥም ስለነበሩ ያላቸውን ጥልቀትና የነበራቸውን ሁኔታ ይረዳሉ ብዬ አስባለሁ። ከሱ ጋር አገናኝተው ሊያጋሩ ይችላሉ። አብረውም ደግሞ እነዚህን ተቋማት በተመለከተ ምንና እንዴት መደረግ አለበት የሚለውንም ለማነሳሳት እንሞክር።
እሺ፣ አመሰግናለሁ አፍታም። ከምርጫ ጋር ታይዞ የተነሳው ነገር 97 የምርጫ ጋር ታይዞ የተፈጠረው ችግር አጣሪ ኮሚሽን ሰብሳቢ ስለነበርኩኝ ለዛ ነው ቅድመም ስጋት አለኝ ያልኩት። አንደኛው በሀገሪቱ ያሉ የፓርቲዎች በየክልሉ የተቋቋሙ ፓርቲዎች በብሔረሰብ የተደራጁ ናቸው። ከሞላ ጎደል አሁን ኢህአዴግ ወደ ብልጽግና ተቀየረ እንዲባል ሌሎች እንደገና በብሔረሰብ የተደራጁ አሉ። ያ መንፈስ አሁንም ከዛ እዛ ሀገር ውስጥ እንደሰፈነ ነው ያለው። ስለዚህ ባለፈው ጊዜ በ97 ሰራዊቱም ፖሊሱም ደህንነቱም የክልል ፖሊስም የፌዴራል ፖሊስም ለኢህአዴግ ወግኖ ህዝብ ላይ ጉዳት አድርሷል። ይሄ መቼም ይህን መካድ አንችልም። ለረዥም ጊዜ ኢህአዴግ በሚከተለው ፖሊሲ ህገ መንግስቱን እንጠብቃለን በሚልም ይሁን በሌላ አግባብ የነበረው የፖሊስ ኃይል የነበረው የደህንነት ኃይል የነበረው የፌደራልም ሆነ የክልል የጸጥታ አደረጃጀት በሙሉ በ97 ለኢህአዴግ ወግኖ ነበር። አሁን በክልሎች የተቋቋሙት ክልሎቹም የተቋቋሙት በብሔረሰብ ላይ ተመስርተው ስለሆነ እነዚህ ለክልሉ የተቋቋሙ ድርጅቶች ምንድነው ይሄ ልዩ ኃይሎች ምርጫ በሚካሄድበት ወቅት እዛ ክልል ውስጥ ያሉ የብሔረሰቦቻቸው ወይም የዛ ያቋቋማቸው የብሔረሰብ መንግስት ጥቅም ነው ብሎ በሚያምኑት ጉዳይ ላይ የሚያመቻምቻ አይመስለኝም። ምክንያቱም የተደራጁትን በዛ መንፈስ ስለሆነ፣ ስለዚህ ማን መቼ እንዴት አዞ ምን ችግር ሊፈጥርብን እንደሚችል ቁማር ነው እየተጫወትን ያለ ነው። አማራ ክልል ላይ የተደረጉ የተፈጠሩ ችግሮችን እናውቃለን። ቤኒሻንጉል እንግዲህ በማስ ሚዲያም እንደምታውቁት ወደ ቤኒሻንጉል ውስጥ አማራ ላይ በደር ደረሰ ሲባል የአማራ ክልል ልዩ ኃይል ቤኒሻንጉል ድንበር አልፎ እንደዚህ ጉዳት አድርሷል የሚባልም ዜናዎች ነበሩ። አሁን እነዛ ዜናዎች ላይ ሄዶ ለመነጋገር አይደለም፣ ምርጫ ሲደረግ በምርጫው የሚያጣው የዛ ክልል አውራ የሆነ የብሔረሰብን ጥቅም የሚያቀነቅነው ኃይል ከሆነ ያን ሰራዊት ሊጠቀም ይችላል። ይሄ እንግዲህ ምናልባት አማራ ክልል ውስጥ የተካሄዱ የልዩ ኃይል የተቋቋመው ልዩ ኃይል መሀል የተፈጠረው ችግር ከምርጫ በኋላ ቢሆን ደግሞ ምን መልክ ሊይዝ እንደሚችል በአሸናፊና በተሸናፊ ፓርቲዎች የሚባሉ ነገሮች አሁን ከሞላ ጎደል በብሔረሰብ የተቋቋሙ ሲሆኑ ስለዚህ ችግር ይፈጥራል። እኛ አሁን ከወገን ለ27 እና ለዛ በላይ አመታት ለ30 ወይ አመት ያህል የወገንተኝነትን የብሔረሰብን አጀንዳ እያራመድን ቆይተን በዚቻውን በትንሽ ጊዜ ነጻ ወጥተናል እና እንደዚህ በብሔረሰብ የተደራጀ አንድ ሰራዊት ሁላችንንም ይጠብቀናል ወደሚል ምዕራፍ ደርሰናል፣ ስነ ልቦናም ደርሰናል ብለን የምናምን ከሆነ በጣም የዋዎች ነን። ይህ ለ27 አመት ስለ አገሪቱ ሳይሆን ስለ እያንዳንዱ ብሔረሰብ እየተጎነጎነ የቆየው ነገር ከውስጣችን ጸድቶ እንደ አንድ ተከባብረን የምንኖርበትን እንደ አንድ ሀገር ተከባብረን የምንኖርበትን መንፈስ ለመፍጠር ቢያንስ አንድ ትውልድ እንኳን ያስፈልጋል፣ እንኳን አንድና ሁለት ዓመት። ስለዚህ ያሳስበኛል። ሁለተኛ ምን ይሁን የምለው ላይ ይህ ነገር ህገ መንግስትን ማሻሻል አይፈልግም። በመሰረቱ ይህን ነገር ለማስቀጠል ግን ህገ መንግስት ማሻሻል ይፈልጋል። አሁን ልዩ ኃይል ባለበት ለማስቀጠል ከተፈለገ ግን ህገ መንግስቱ መሻሻል አለበት። ህገ መንግስቱ በሚለው መሰረት ወደ ፌደራል ለማጠቃለል ግን ህገ መንግስቱን ማሻሻል ያስፈልጋል። ህገ መንግስቱን መፈጸም ነው የሚያስፈልገው። አሁን ህገ መንግስቱ ይፈጸም ወደ ፌደራል ይጠቃለሉ ነው የህጋዊ ክርክር መሆንም ያለበት። ወደ ፌደራል ሲጠቃለሉ እንግዲህ መነጋገር ይፈልጋል። ይሄ ነገር ምርጫም ስለደረሰ ከክልሎችም ጋር መነጋገር ይፈልጋል። ይህ ነገር ከክልሎች ጋር መነጋገር ለምን ያስፈልጋል የሚለው የሚመጣ ክርክር የሚመጣ ከሆነ ክልሎች አንዳንዶች ስጋት አለብን የእኛ መከታችን ይህ ሰራዊት ነው ብለው የሚያምኑ ከሆነ ስጋታቸውን በመቀለድ በማጣጣል ሳይሆን ስጋታቸው የጋራ ስጋታችን መሆኑን ተነጋግሮ ማሳመን ይፈልጋል። ሰግተናል፣ አማራ ክልል አንዴ ተከበናል የሚሉ ሰዎች ሲናገሩ ሰምቻለሁ። አማራ ውስጥ የነበሩ ትግራይ ውስጥም ተከበናል የሚሉ ሰምቻለሁ። እንግዲህ ኦሮሚያ መሀል ሀገር ስለሆነ ደግሞ ተከበናል ብሉም የሚቀላቸው ስለሆነ ተከበናል ሊሉ ይችሉ ይሆናል እና አናቅም። ስለዚህ እያንዳንዱ ይሄ ፈብሪኬት የሚያደርገውን የስጋት ነገር ለብቻ የመጣብ ስጋት የለም፣ ስጋትም የጋራችን ተስፋ ነገራችን ነው የሚል ዲስከሽን መጀመራል። ይሄ ጄኒው ስጋት ከሆነ ካልሆነ በህገ መንግስቱ መሰረት ወደ ላይ መጠቃለል አለበት፣ ወደ ፌደራል መጠቃለል አለበት። በዚህ ሂደት በተሳሳተ ስሌት ምናልባት ክልሎች መሃል ግጭት ቢፈጠር አቶ ስዬ አብርሃም እንዳሉት ጌም ቼንጀር ነው ሊሆን የሚችለው፣ አደገኛ ነው። በጣም ታጠቃይ ነው ያለ በየክልሎቹ። ስለዚህ የመጨረሻ እንደው በዚህ አጋጣሚ ወደ ፌደራል ደግሞ ሲጠቃለሉ የደርግ ጊዜ ሰራዊት ላይ እንደተፈጸመው አይነት እነዚህ በክልል የሰለጠኑ ኃይሎች ተበትነው ልጆች ያላቸው ናቸው፣ ተበትነው ደግሞ መተኮስ ይችላሉ ናቸው፣ የለመዱ ናቸው ወይም ለዛ የተዘጋጁ ናቸው። ተበትነው ለራሳቸውም ለቤተሰባቸውም ስጋት እንዳይሆኑ ኃላፊነት በተሞላ መልክ ወደ ፌደራል መጠቃለል አለባቸው፣ ይዙም በፌደራል ትእዛዝ መሆን አለበት የሚል ነው ያለ አስተያየት።
ብርጋዴር ጄኔራል ካሳይ ወደርሶ ልምጣ። ቀደም ብለውም ጠቀስ አድርገውታል እንጀራቸው ከነዚህ ተቋማት ጋር የተያያዙ በሺዎች የሚቆጠሩ ሰዎችም አለና የነሱን እጣ በመወሰን ጉዳይ ያለው ማብሬ ወሳ በአሁኑ አደረጃጀት ውስጥ በክልሎች ውስጥ የሚኖሩ ማህበረሰቦችን የሚቀርብ በቋንቋም ሆነ በተለያዩ የስነልቦና ሁኔታዎች የሚቃረብ ጦር መኖሩ ያን ያህል የከፋ ነገር አይደለም ብሎም የሚሟገቱ ሰዎች ስላሉ የሁሉን አይነት ስሜት የሚያሟላ አንድ ተቋምና አንድ የጸጥታ ሁኔታ ለመፍጠር ምን አይነት እርምጃዎች መወሰድ አለባቸው ብለው ያስባሉ? የመፍትሄ ሐሳቦቹን እስኪያገሩ።
እነዚህ ሰዎች መጣቸው ተጠብቆ አፈረስኩ እኮ ስትል ከዛ አውጥተው ወደ ፌደራል ፖሊስ ስታገባ ብቃት ያለው እዛ ውስጥ አግብተው የፌደራል ፖሊስ አባል ይሆናል። ሌላውን እድሜው ለጡረታ የደረሰው መብቱን ጠብቀህ ታወጣዋለህ። ከዛ በኋላ ስልጠና ሰጥተህ በመላው አገሪቷ ትበትነዋለህ ነው። ክፍል 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 አድርገህ በመላው ኢትዮጵያ እንትን ይላል። ያጠባብነቱ ባይኖር ነው አንድ ነገር ላይዛለ። ሶማሌ ኢትዮጵያን በወረረች ጊዜ ደርግ እኮ ምንም ኃይል ስላልነበረው ገበሬውን ነው አንጥሶ ታጠቅ ጦር ሰፈር በጭቃ ውስጥ በሶስት ወር ውስጥ ተረባርጎ አሰልጥኖ ነው ያወጣው። አሁን ይህንን ሰራዊት በአጭር ጊዜ ውስጥ ቆራጥነት ካለ ሙሉ ፈቃደኝነት ካለ አደጋው የሚሰማን ከሆነ ምልክቶች አይተናል፣ መመሪያና እንትን አድርጎ በደንብ በጦር በፕላን እንትን አድርጎ ማካተት ይቻላል። ከዛ በኋላ ከሌላም ለምሳሌ ምዕራብ ያለውን ወደዚህ፣ ደቡብ ያለውን ወደዚህ አድርገ ደውዘ እንትን ማድረግ ትችላለ። ሌላ ነገር ልንገር፣ አብዲው ነገር አሁን እዛ ሰሜን ላይ ተንጠልጥሎ እንዲያውም የቀበመታ ሚሊተሪ ሾ ሲያሳዩ ነበር ከአቅም በላይ ታጥቆ እንዲያውም ለሀገሪቷ እንደ ስጋት እየሆነ ነው ያለ። ይህ ቀላል ነገር አይደለም። ይህ እኮ ምልክት ነው እኮ ወዴት አዝናና እየሄድን ነው ያለ። ስለዚህ በቆራጥነት ይህንን ነገር ላይ ተነጋግሮ ምንም አይደለም እኮ አቋም ነው እኮ ከዚህ አቋም ወደዛ ውስጥ መክተት ነው። ይሰራል። የማይሰራ ነገር የለም። ከአጭር ጊዜ ውስጥ ተፈጠ እንትን ይበር ለምርጫ አልከው። እኔ አሁን ብዙ ሰዎች ሲናገሩም አንዳንዶች የፖለቲካ ሰዎችንም ታገኛቸው ስጋት ነው ሁሉም የሚናገሩ። ይሄ ነገር በእንደዚህ አይነት ሁኔታ በአጭር ጊዜ ሊሆን አይችልም፣ ችግር ይፈጥራል፣ ችግር ይፈጥራል የሚል ሰው ብዙ ነው። ስለዚህ ምንድን ነው ያ ታይም ቴብል? ከዚች ቀን በኋላ ምጣት ይመጣል ተብሎ እኮ አልተሰጠንም። ይለት ሌላ ነገር አይደለም። ይሄንን አሁን የምልህን ነገር ካስተካከልክና ይህንን ጥቁር ደመና ከገፈፍከው በተረጋጋ መንፈስ ፖለቲካ ፓርቲዎችም ሄደው እንትን አሁን ማን የሞት ትግራይ ላይ ሄዶ አንዳንድ ፖለቲካ ፓርቲዎች ሁሉ ቅስቀሳ ማድረግ ይችላሉ ወይም አንዳንድ ክልል ይሸት ነው። ስለዚህ ሁሉንም ነገር ወግና ስርዓት ባለው መልክ ረጋ ብሎ እንትን ያደርጉ። እዚች ሀገር ላይ እንደገና ደም እንዲፈስ እንደገና ረሻ እንትን ይፈጠር ዛሬ የአባይ ጉዳይ እያነሳን ነው። በእነማን ምቹ እንደምንሆን እወቁት። እነሱ ይችን ደመና ነው የሚፈልጉ፣ ይችን ቀዳዳ ነው የሚፈልጉ። ገንዘባቸውንም እየረጩ ነው ያሉት። የት የት ቦታ እንደሚረጩም አይቲንክ መንግስት መረጃ አለው። እንኳን መንግስት እኛ ስራ ሰዎችን የት እየረጩ እንዳለ እናውቃለን። ስለዚህ ከዛም አኳያ ማገናዘብ ያስፈልጋል። በራሳችን ላይ ችግር አለብን። ይህ መንግስት እኮ የተወሰነ ጊዜ ቢቆይ ገና ነገሮች መሬት ላይ ሰክኖ ሳይቀመጡ የተነሳው አዋራ መሬት ላይ ሳይዝ እንደገና ሌላ ጭስ እናንተ ማለት ሌላ ይዋጥልኝ።
አቶ ስዩም የሚጨምሩትን ንስማ።
አመሰግናለሁ። ብዙም የሚጨምረው ነገር የለም። ሀገራችን አሁን ለምርጫው ስለተነሳ ሀገራችን እንግዲህ አሁን ያለችበት ሁኔታ ዲሞክራሲ ጽንሰት ላይ ያለበት ሁኔታ ነው። ይሄ ኃይል በዚህ አሁን ባለበት አደረጃጀት ከቆየ ዲሞክራሲን የማዋለድ ሂደቱ ይጨናገፋል ብለን እናስባለን። ምክንያቱም አሁን ባለው በሀገሪቱ ሁኔታ ውስጥ እየተፈጠረ ያለው ችግሮች በተፈጠሩበት ጊዜ እኛ ነው የማይሉ አካል በዚያ ቦታ ላይ ምንም አይነት ከለላ በማያገኝበት ሁኔታ ኢትዮጵያ ውስጥ ዲሞክራሲያዊ ምርጫ ተደርጎ ህዝብ የስልጣን ባለቤት የሚሆንበት ነገር ይመጣል ብሎ ስለማይጠበቅ እነዚህ ኃይሎች ነገ ዛሬ ሳይባል መንግስት አስፈላጊውን ስራ ሰርቶ ወደ ፌደራል ስንል ፌደራል መንግስቱ ፌደራል ስርዓቱም ቢሆን አደጋ ነው። እውነተኛ የኢትዮጵያ የፌደራል ስርዓት ለመመስረትና ፌደራሉን ለማቆም የእነዚህ ኃይሎች መኖር በፍጹም እንቅፋት ነው የሚሆነው። እነዚህን ኃይሎች በፌደራል ስር ይጠቃለሉ ብለን ስንነሳ የግድ በሰራዊት ውስጥ ብቻ መጠቃለል ያለባቸው በልማት ስራ ላይ ማሳተፍ ይችላል። ፌደራል መንግስት በተለያዩ ሀገሪቱ የምትፈልጋቸው የሰው ልጅ ፓወር ሂማን ፓወር የምትፈልግባቸው ቦታዎች አሉ። በእነዚያ ውስጥ ሁሉንም እንደ ክህሎት እንደ ችሎታው ስልጠና እየሰጠው ወደዚያ ማስገባት አለ። ይሄ ትልቅ ኃላፊነት ነው ለመንግስት። ያንን ኃላፊነትን መወጣት መቻል አለበት ብለን እናስባለን። ምክንያቱም የታሰበውን ነገር ለማድረግ ሀገር ልትጠፋ ክልሎች እርስ በርሳቸው የሚገዳደሉባት ሀገር መሆን የለባትም። ትከሻ የሚለካኩበት መሆን የለበትም። ለአንድ ሀገር ሰራዊት ማለት ሉዓላዊት ሀገርን ለመጠበቅና በሀገሪቱ ውስጥ ያሉ ችግሮች ሲፈጠሩ እነዚያን ችግሮች ለመፍታት የሚሄድ እንጂ ለአንዱ ከለላ ለአንዱ ደግሞ አጥቂ የሚሆን ኃይል በተደራጀበት ሁኔታ መሆን የለበትም ብለን ስለምናስብ ነው ይህንን ዘመቻ የጀመርነው። ለፌደራል ሶሉሽን ሊሆን የሚችለው ፌደራል በመከላከያ አስፈላጊ ትምህርት ነው። አሁን እነዚህ ኃይሎች ሲዋቀሩ በብሔር ደረጃ ሲዋቀሩ ብሔሮች ራሳቸውን የነሱ የሆነውን ብሔር እንዴት መከላከል እንዳለባቸው እንጂ ሉዓላዊት ሀገራቸውን እንዴት መጠበቅ እንዳለባቸው አይደለም እየተማሩ የሚወጡ። የፖለቲካ ትምህርት ያስፈልጋቸዋል። ሀገር መከላከል ሉዓላዊት ሀገር ማለት ምንድን ነች የሚል ትምህርት ተሰጥቶ ወደ ፌደራል መከላከያ ኃይልና ፌደራል ፖሊስ ስር መጠቃለል አለባቸው ብለን እናስባለን። የክልል ፖሊስ ለምን አይሆኑም ተብሎ የሚጠየቅበት ጊዜ ካለም ስም የመቀየር ጉዳይ ብቻ ነው ሊሆን የሚችለው። በያዙት ትጥቅ እነሱ እስከ አፍንጫቸው በታጠቁበት ሁኔታ የክልል ፖሊስ መሆን የማይችሉበት ሁኔታ ነው ያለው እና ይህንን ነው ልጨምር የምችለው። አመሰግናለሁ።
አቶ ፍሬዮት ሳሙኤል፣ ብርጋዴር ጀነራል ካሳይ ጨመዳ፣ አቶ ስዩም አሰፋ በአጭር ጊዜ ውስጥ ምልከታችሁን ስላጋራችሁን እጅግ በጣም እናመሰግናለን። መልካም ምሽት ይሁንላችሁ።
እናመሰግናለን።